በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዶክተር መሬት መኮንን እባላለሁ። ከዚህ ቀደም በነበረን ትምህርት ምናልባት ያልተሳተፋችሁ ወይም ጊዜ አግኝታችሁ ወደዚህ ቻት ውስጥ ያልገባችሁ ብትኖሩ ተከታታይ ትምህርት ነው የሚኖረን። በህይወት ውጣ ውረድ ውስጥ ሰው በመንፈሳዊ ህይወት ማደግ እንዴት እንደሚችል ወይም እግዚአብሔር ክፉ የምንለውን ነገር ለበጎ እንዴት እንደሚለውጥ በተከታታይ በሆነ መንገድ እየተማርን ነው ያለ ነው። እንግዲህ የእግዚአብሔር ቃል እንደሚል እኔ እናንተን ባስተምርም የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ አጥንትና ጅማትን እስኪለይ ድረስ ይወጋል ይላል መጽሐፍ ቅዱሳችን። ስለዚህ የአንዱ ሰይፍ ስለት ወደ እናንተ ቢሆን ወደ እኔም ደግሞ ሌላኛው ሰይፍ ያመለክታልና ሁላችንም አብረን እንደምንማር እኔም ራሴ ጌታ እያስተማረኝ እንደሆነ ይህንን እንድትገነዘቡ እወዳለሁ። ያው የሚያስተምር የእግዚአብሔር መንፈስ እንጂ ከስጋና ከጥበብ ብዙ መልካም ነገር የለም። እግዚአብሔር ግን ለመንፈስም ለስጋም ለነፍሳችንም የሚሆን ነገር አለው። ሁሉን ማርካት የሚችል እግዚአብሔር ብቻ ነው። ስለዚህ በዚህ ሁኔታ ራሳችሁን አስቀምጡና እግዚአብሔር ምን ይለኛል ለእኔ ለህይወቴ የሚጠቅም ነገር አለው ወይ? እግዚአብሔር የሚናገረኝን እንዴት አድርጌ ላገናዝበው? ከዕለት ዕለት ኑሬ ጋራ እንዴት አድርጌ አገናዝበዋለሁ? በሚል ልባችሁን አዘጋጅታችሁ አብረን እንማራለን። ቀደም ሲል እግዚአብሔር የተገፋን ሰው አንስቶ ለራሱ መጠቀሚያ ማድረግ ይችላል። የሚጠቀምበትም ያ ሰው እግዚአብሔርን ክንድ ያያል፣ ያድጋል በሚል የሙሴን ታሪክ አብረን አይተን ነበር። ሙሴ በእስራኤል በግብጽ ምድር በባርነት በነበረች ጊዜ ወንድ ልጆች እንዳይወልዱ ከወለዱ የግብጽ አዋላጆች ወንድ ወንድ ልጆችን የዕብራውያንን ልጆች ማለት እስራኤላውያንን ልጆች እንዲገሉ ትእዛዝ በመንግስት የወጣበት ዘመን ነበር እና የእስራኤል ልጆች ደግሞ ያው ልጅን የሚሰጥ እግዚአብሔር ነው፣ ወንድ ልጆች ይወልዱ ነበር። አዋላጆቹ ግን እግዚአብሔርን ስለፈሩ አልገደሏቸውም ይላል መጽሐፍ ቅዱሳችን። ከእንደነዛ አይነቶቹ ልጆች አንዱ ሙሴ ነበር እና ሙሴ እናቱ ከወለደችው በኋላ 3 ወር ሸሸገችው። ከዛ በኋላ ከአቅሟ በላይ ሲሆን ወደ ወንዝ አጥታ በቅርጫት እንዳስቀመጠችው፣ ከዛም ወደ ንጉስ ቤት እንደገባ የንጉስ ልጅ እንዳገኘችው በንጉስ ቤት ማደግ እንደጀመረ ነው ያየ ነው። ከዛ በኋላ ዕብራውያንና ግብጻውያን ሲጣሉ ለወገኑ አድልቶ ጀስትስ እየሰራ መስሎት ማለት ነው እንግዲህ ግብጻውያን እንደገደለ፣ በሌላ ቀን ሲመላለስ ደግሞ ዕብራውያንና ዕብራውያን ሲጣሉ እናንተ ደግሞ ወንድማማቾች ናችሁ ለምንድን ነው እሱ ሲላቸው፣ ትላንት ግብጻውያን እንደገደልከው ልገለን ትወዳለህን ሲሉ ሚስጥሩ እንደወጣበት አውቆ ከንጉስ ቤት እንደኮበለለ በምድያም ምድር እረኛ እንደሆነ ከዛም በኋላ እግዚአብሔር እንደተገለጠለት ነው ያየ ነው። ዋናው ቁም ነገር ሙሴ እንዲኖር የተፈቀደለት በህይወት እንዲኖር ማለት ነው፣ ሰው አልነበረም ማለት ነው። ዕብራውያን በመሆኑ ከዕብራዊ በመወለዱ በንጉስ ትእዛዝ ወንድ በመሆኑ መገደል የነበረበት ልጅ ሲሆን እግዚአብሔር በዛ ጊዜ አተረፈው። ሁለተኛ በቅርጫት ሲጣል ውሃ ውስጥ እንዳለ አውሬ ሊበላው ውሃው ፈረሰኛ ሆኖ ሊወስደው ሊሞት የሚችልባቸው ኮንዲሽኖች እንደነበሩ ያንንም እንዳመለጠ፣ እንደገናም ደግሞ በፈርዖን ሚስጥሩ ቢወጣ በፈርዖን ሊገደል እንደሚችል እሱ ግን ያንን አምልጦ እንደሸሸ ነው የምንመለከተው። ስለዚህ 3 ጊዜ የሞት ነገር በህይወቱ ነበር ሊሞትበት የሚችለው። ከዛም በኋላ ባለ ህይወቱ ብዙ ማለት ይቻላል ግን እንዲህ ያለውም ሰው እግዚአብሔር እንደተገናኘው የረገጥክባት ምድር የተቀደሰች ናችና ጫማህን ከእግርህ አውጣ ብሎ እግዚአብሔር በተአምረት ተገናኝቶት ከዛ ለእስራኤል መሪ እንዳደረገው ነው የምንመለከተው። ሙሴ እግዚአብሔር መሪ ሲያረገው ሲያመቻቸው ማለት ነው ክፉን ለበጎ ሲለውጥ ከንጉስ ቤት ወደ ዝቅታ ቦታ በመሄዱ ምናልባት የሚያሳዝን ይመስል ነበር። ነገር ግን እግዚአብሔር አንዴ ከሞት ያዳነውን ሰው ለራሱ ጥቅም መጠቀም እንደሚችል ሊያሳየው ሙሴም ራሱን እንዲያይ ሊያደርገው የሄደበት መንገድ ብዙ ነው እና እግዚአብሔር በጸናች ክንዱ እስራኤልን እንዳወጣ ከሙሴ መሪነት ምክንያት ማለት ነው እንመለከታለን። መጽሐፍ ቅዱሳችን በተከታታይ ስንመለከት ሙሴ ራሱን ለእግዚአብሔር በጣም አሳልፎ እንደሰጠና ከእግዚአብሔር ጋር የጠበቀ ግንኙነት እንደነበረው እንመለከታለን። ከዛ በኋላ እንደውም 40 ቀን እና 40 ሌሊት ከእግዚአብሔር ጋር በተራራ ላይ በቆየበት ጊዜ ሲመለስ የገዛ ወገኖቹ ፊቱን እንኳን እስከማየት እስከማይችሉ ድረስ የፊቱ ቁርበት ያበራ ነበር ይላል መጽሐፍ ቅዱሳችን። ይህንን ግርማውን እንግዲህ ማየት እናንተ ማሰብ አዳጋች አይሆንም። ሰው እግዚአብሔርን ጸንቶ ሲከተል እግዚአብሔር ለራሱ ክብር መጠቀም ያደርገዋል በሚል ነው። እና ሙሴ ማደገ በህይወቱ ለእግዚአብሔርም ክብር የሚሆን እቃ ሆነ። አንዳንዶቻችን ምናልባት በህይወታችን ብዙ መጠላት፣ መገፋት ገጥሞን ሊያውቅ ይችላል። የሙሴ መገፋት ከኔና ከእናንተ መገፋት ለየት ይላል። ቢሆንም መገፋታችን መገፋት ሊሆን ይችላል እና መጠላታችን ሊያስደነግጠን ይችላል። ለምንድን ነው መጠላው ብላችሁ አስባችሁ ታውቃላችሁ? ጌታ ኢየሱስ ለዚህ መልስ አለው። ዓለም ቢጠላችሁ እኔን ስለጠላኝ ነው፣ እኔን አስቀድሞ ጠልቶኛል፣ እናንተን ቢጠላችሁ አትደነቁ ሲል እንመለከታለን መጽሐፍ ቅዱሳችን ውስጥ። ከዛም አልፎ እኔን በመከተላችሁ ዋጋ ትከፍላላችሁ ብሎ እንደተናገረ ይህንን ባለፈው አይተናል። ዛሬ ደግሞ ባለው አርዕስታችን የስራ ኃላፊነት ማለት የቤተሰብ ሊሆን ይችላል፣ መስሪያ ቤት ስትሰሩ ሊሆን ይችላል፣ በትምህርት ቤት ውስጥ ባላችሁበት ሁኔታ ውስጥ ኦቨርዌልምድ የሆናችሁበት ነገር ገጥሟችሁ ሊሆን ይችላል እና በዚህ ሁኔታ ውስጥ ብትሆኑ ምን ይሰማችኋል? በስጋ ድካም፣ አእምሯችሁም ደግሞ መጨነቅ፣ አለመረጋጋት፣ ምናልባት መንፈሳዊ ህይወታችሁም አለመርካት ይህንን ሊያስከትል እንደሚችል አስባለሁ። እና በመጽሐፍ ቅዱሳችን ውስጥ በጣም ትልቅ የሆነ ኃላፊነት ሊሰጠው ያለ ሰው በእጅግ ደግሞ የፈራ ሰውን ታሪክ እንመለከታለን። ከአቅሙ በላይ እንደሆነ ስላወቀ ይህንን እንዴት አደርጋለሁ እኔ ይህንን አልችልም በሚል በልቡ ውስጥ እንዲመላለስ እንደነበረ ከታሪኩ አኳያ ስናነበው እንረዳለን። ኢያሱ ወልደነዌ ምዕራፍ 1:1-11 ከኔ ጋር አብራችሁ ብትከታተሉ ደስ ይለኛል። መጽሐፍ ቅዱስ አጠገባችሁ ያለ ሰዎች አነበዋለሁ በጌታ በኢየሱስ ክርስቶስ ስም። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚያም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራትስ ድረስ የኬጣውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ እድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆኑ እንዲሁም ከአንተ ጋር ሆናለሁ፣ አልተውህም። ለአባቶቻችሁ እሰጣችኋለሁ ብዬ ማልሁላቸው ምድር ለዚህ ህዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ህግ ሁሉ ጠብቅ አድርገው፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ህግ መጽሐፍ ከአፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቀውና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቃናልሃል፣ ይከናወንልሃልም። በምትሄድበት ሁሉ አምላክህ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ። ይቅርታ ብዬ አላዘዝኩህምን? ይላል። ኢያሱም የህዝቡን አለቆች በሰፈሩ መካከል ለለፉ፣ ህዝቡንም አምላካችሁ እግዚአብሔር ርስት አድርጎ ወደሚሰጣችሁ ምድር እስከ 3 ቀን ይህን ዮርዳኖስን ትሻገራላችሁ፣ ልትወርሷትም ትገቡባታላችሁ እና ስንቃችሁን አዘጋጁ ብላችሁ እዘዟቸው ብሎ አዘዘ ይላል። አሁን መጀመሪያ ታሪኩ የተፈጸመበትን ሁኔታ ስንመለከት እስራኤል ያለ መሪ ነበረች። ለምን? መሪዋ ሙሴ ሞቶ። ስለዚህ አሁን እግዚአብሔር የሚመራቸውን ከመካከላቸው ማስነሳት ነበረበት። እሱን ሙሴ ደግሞ ማለት ኢያሱ ነው። ኢያሱ ደግሞ በሙሴ ስር ሆኖ አብሮ የነበረ ሰው ነው እና ሙሴ የገጠመውን ታሪክ ሁሉ ያውቃል። በጣም የሚያስፈራ ነው። ህዝቡ አይታዘዝም። አንዳንድ ጊዜ አምጾ እንዳውም ተራራ ላይ ቀርቷል። ሙሴን ምን እንዳገኘው አናውቅም። እና ስለዚህ እና ወርቅ ይኸውና ከጆሯችን ከአንገታችን ያወጣ ነው ወርቅ አለ በፊታችን አምላክ ስራልን ብሎ ካህኑን አሮንን እራሱ እስኪያስቱ ድረስ ወርቅ ጥጃ ሰርተው በፊታቸው የሰገዱ ሰዎች ነበሩ። በእግዚአብሔር ፊት ያመጹ ሰዎች ነበሩ። ስለዚህ እነዚህን ለሙሴ እንዲህ ያደረጉ ሰዎች እኔንማ ማን ይሰማኛል ብሎ ሳስብ የቀረ አይመስልም። ምክንያቱም እግዚአብሔር ስንት ጊዜ ነው አይዞ ጽና የሚል ቃል የተናገረው? ደጋግሞ ነው። ላልሰራ ሰው ይህ እንዲህ አይነት መልእክት አይኖርም። አይደለም አይዞ አላልኩህም ሲል እንመለከታለን። ጽና ግና ሪኳየርመንት አለው ማለት ከሙሴ ከኢያሱ የሚፈለግ ነገር እግዚአብሔር ያስቀመጠው ነገር አለ። እኔስ ከአንተ ጋር ሆናል፣ አንተ ደግሞ ይህንን አድርግ ይለዋል። ኃላፊነት ለራሱ በራሱ ህይወት ኃላፊነት ይሰጠዋል። ኃላፊነቱ የሙሴ የኢያሱ ኃላፊነት ይቅርታ፣ ሙሴንና ኢያሱን እያሉ አወኩ ነው የምናገረው፣ ግን እኔ አሁን የማወራው ስለ ኢያሱ ነው። እና ኢያሱ ምን እያለ ነው? ኢያሱ ምን እያለው ነው? እግዚአብሔር ምን አለው? አንተ ይህን ህዝብ ይዘህ ትሄዳለህ፣ ወደ ማልኩላቸው ምድር ታሻግራቸዋለህ፣ ግን የምትሄድበት መንገድ እንዲከናወንልህ ወደ ቀኝም ወደ ግራ አትበል። ምን ማድረግ አለብህ? ለሙሴ ያዘዝኩትን ቃል መጠበቅ አለብህ። ይሄ ኃላፊነት አለብህ። ወደ ቀኝ ወደ ግራ ማለ ማለት አለብህ። ሌላው ደግሞ የዚህ ህግ ቃል ከአፍህ አይለይ። የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ መቼ አስበው ይላል? በሳምንት አንድ ቀን አስበው አይለውም። በሳምንት ሁለት ቀን አስበው አይለውም። ወይም ደግሞ በወር አይለውም። በቀንም በሌሊትም አስበው፣ የዛን ጊዜ ነው የምትሄድበት መንገድ የሚቃናልህ ይለዋል። አሁን ልቡን ካረጋጋ ሀሳቡን ከገለጠለት በኋላ እግዚአብሔር ሙሴ በእግዚአብሔር ሀሳብ መሰረት ለህዝቡ ሲናገራቸው እንመለከታለን። የእምነት ቃል ነው። ምንድን ነው ያላቸው? ከዚህ በኋላ እርስት አድርጎ ወደሚሰጣችሁ ምድር እስከ ሶስት ቀን ይህንን ዮርዳኖስን ተሻግራችሁ ልትወርሱ አትገቡበታላችሁና ምን አድርጉ? ስንቃችሁን አዘጋጁ ብሎ አዘዙ። እግዚአብሔር የተመሰገነ ይሁን። ምንም የማይታይ ነገር ሲሆን በዛ ሁኔታ ውስጥ እግዚአብሔር ያለውን ያደርጋል ብሎ ማሰብ ማመን ነው። ደግሞ ለራስ ማመን አንድ ነገር ነው። እግዚአብሔር ያደርጋል እናንተ ግን እንዲህ አድርጉ ብሎ ለሌሎች መንገር ደግሞ ሌላ ነገር ነው። ከትልቅ ኃላፊነት ጋራ የእምነት እርምጃ አለ ማለት ነው። የኢያሱን ሁኔታ ስትመለከቱ ፈርቷል፣ ተጨንቆ ነበረ። እግዚአብሔር ግን አይዞ፣ እኔ ከአንተ ጋር እሆናለሁ፣ አንተም የራስን ኃላፊነት ተወጣ፣ ይህንን ቃል ከአፍ አትለይ፣ ወደ ቀኝም ወደ ግራም አትበል፣ ታምነህ ተሰማራ ሲለው ማለት ነው። ኢያሱ ይህንን ተቀብሎ በሉ ትሻገራላችሁና አዘጋጁ። አንዳንድ ጊዜ የእግዚአብሔር ነገር ሞኝነት ነው አይደለም? እኔ አንድ ጊዜ የገጠመኝ ነገር ነበረ። ታሪኩ ወደ ውጪ ትሄዳላችሁ ተብለን በመስሪያ ቤት በአንድ መስሪያ ቤት ብዙ ነበርና ወረቀት ደረሰ። ስንደርስ ወረቀቱ ደርሶን እዛ የምንላክበት ቢሮ፣ ወደ ውጪ የምንላክበት ቢሮ ስንሄድ ግን ነገሮቹ ተለውጠው የእኛ መሄድ ፕሮጀክቱ ፌዝ አረገ ፌዝ አውት አረገ እንደዚህ ተብሎ ብቻ አትሄዱም የሚል መልስ ስናገኝ፣ ሁለት ክርስቲያኖች ከነዛ ከሚሄዱት ግሩፖች መካከል ነበርንና አንዷ እኔ፣ አንዱ ማርቆስ የሚባል ወንድም። እኔ ለወንድም ማርቆስ እንደዚህ አልኩት፣ እግዚአብሔር አንዴ ተናገረ፣ ሁለተኛ ለምን እንዲህ ያደርጋል? አይመስለኝም። እግዚአብሔር ብሏልና ይሆናል። እና ለነዛ አብረው ለሚሄዱ ሰዎች እንሄዳለን አይዟቸው ስል ሳቡብኝ። እግዚአብሔር ታሪክን መለወጥ እንደሚችል ለእንደነሱ አይነት ሰዎች መናገር በጣም ከባድ ነው። አያስቸግራችሁም? ለእስራኤልስ ያሱ ሲናገር የተቸገረ አይመስላችሁም? ኃላፊነቱ ትልቅ ሆኖ እመኑ እንዳመንኩ ብሎ መንገር ከባድ ነገር ነው። እግዚአብሔር ያደርጋል። ስንቃችሁን አዘጋጁ። ወይ እባክህን አንተ ደግሞ ትቀልዳለህ የሚል አይነት ምላሽ የሚያስከትል ይመስላል። በአየር ላይ ያለ ነገር ስለሆነ ማለት ነው። እግዚአብሔር ግን ያለውን የተናገረውን ማድረግ ልማዱ የሆነ አምላክ ስለሆነ እያሱ መጽናት ነበረበት። ወደ ቀኝም ወደ ግራም አትበል ተብሏልና እናንተ በሕይወታችሁ ወደ ቀኝም ወደ ግራም አትበሉ የተባላችሁበት ነገር አለ። እግዚአብሔርስ ማድረጉን ያደርጋል። እኔና እናንተ ስንት ጊዜ እምነታችን ተፈተነ? ስንት ጊዜ ነው እግዚአብሔር ሆይ በእውነት አንተ ይህን ነገር ታደርጋለህ ሆይ እያልን የምንጨቀጭቀው? ለማንኛውም ኢያሱ አመነ፣ ህዝቡንም ተናገረ። ከዛ በኋላ ምን እንደሆነ እንመለከታለን። ኢያሱ በምዕራፍ 5 ቁጥር 11 ላይ 13 ላይ ይቀርታ ወደ ኢያሪኮ ሲቀርቡ ኢያሪኮ ጥርቅም ያለች ነበረች። መግቢያ የለም፣ መውጫ የለም። ስለዚህ በዙሯ መሆን ነው የነበረባቸው። አሁን እግዚአብሔር አንድ ታሪክ ሌላ ታሪክ በህይወቱ ሊሰራ ነው። ለኢያሱ የማይቻልም ይመስል ተሁሉን እናነበዋለን። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ አይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህን አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረን ምንድን ነው አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ። ወደ ምዕራፍ 6 ልሻገር ነው። ምዕራፍ 6 ላይ ደግሞ ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። ወደ እርሷም የሚገባ ከእርሷም የሚወጣ ማንም አልነበረም። እግዚአብሔርም ኢያሱን አለው፣ ተመልከት ኢያሪኮንና ንጉሷን ጽኑዓን ኃያላን በእጅ ሰጥቻለሁ። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይያዟት፣ እንዲሁም 6 ቀን አድርጉ። 7 ካህናት 7 ቀን እንደመለከት በታቦቱ ፊት ይሸከሙ። በ7ኛው ቀን ከተማይቱን 7 ጊዜ ዙሩ፣ ካህናቱን ቀን እንደመለከቱን ይንፉ። ቀን እንደመለከቱን ባለማቋረጥ ሲነፋ የመለከቱንም ድምፅ ስትሰሙ ህዝቡ ሁሉ ታላቅ ጩኸት ይጩሁ፣ የከተማይቱን ቅጥር ይወድቃል፣ ህዝቡም ሁሉ እያንዳንዱ አቅንቶ ይገባባታል። የኔውም ልጅ ኢያሱ ካህናትን ጠርቶ የቃል ኪዳኑን ታቦት ተሸከሙ፣ 7 ካህናት 7 ቀን እንደመለከት ወስደው በእግዚአብሔር ታቦት ፊት ይሄዱ አላቸው። ህዝቡንም ሂዱ፣ ከተማይቱንም ዙሩ፣ ሰልፈኞችም በእግዚአብሔር ታቦት ፊት ይሄዱ አለ ይላል መጽሐፍ ቅዱሳችን። እስቲ ራሳችሁን በኢያሱ ቦታ አስቀምጡ። እኔና እናንተ ብንሆን ምንድን ነው የምናደርገው? ኢያሪኮ በግንብ ጥርቅም ብላ የተዘጋች የታጠረች ማንም ሊገባባት የማይችል ኃያላን ያሉባት ጽኑዓን ያሉባት ከተማ ነበረች። እግዚአብሔር ግን ምን አለ? ሰጥቻለሁ እኮ አሳልፌያለሁ፣ ግን የምታደርገው ነገር ይሄ ነው አለ። ምን ታደርጋለህ? ሰልፈኞች ይወጣሉ፣ 6 ጊዜ ትዞራላችሁ፣ በ7ኛው ቀን ቀንደ መለከት ይነፋል፣ በ7ኛው ቀን ካህናቱ ሁሉ አብረው ይዞራሉ፣ ከዛ በኋላ ጩሁ ይላል። ባለማቋረጥ ከመለከቱ እየተነፋ የመለከቱ ድምፅ ስትሰሙ እናንተ ደግሞ ጩሁ በታላቅ ድምፅ። አይገርምም? በጩኸት ግንብ ይፈርሳል። ለእግዚአብሔር ግን የሚሳን ነገር የለም። ምን ያህል እኔና እናንተ ብንሆን ይህንን ነገር እውነት ነው ብለን እንታዘዛለን? ጩህ፣ በፊትህ ያለው ተራራ እንዲናድ ጩህ ብንባል፣ የተገዳደረ ነገር እንዲወድቅ ጩህ ብንባል፣ ግን እኮ እግዚአብሔር ይሰራል። በራሱ መንገድ የሚሰራው እሱ እንደሆነ እንድናውቅ እንጂ እግዚአብሔር ሁሉም ማድረግ ይችላል። እኔና እናንተ እንድንማር ግን ይኸው ነው መንገዱ መሰለኝ። አንዳንድ ጊዜ ለእኔና ለእናንተ ማለት ነው፣ ለኢያሱ ይኸው ነው የተጻፈልን፣ ለእኛም እንድናነበው እንድናውቀው የተደረገልን ይሄ ነው። የሆነ ታሪክ ማለት ነው። የእግዚአብሔር ስም የተመሰገነ ይሁን። ለኢያሱ እምነትን የሰጠ ለእኔና እናንተም ሰጥቷል። እግዚአብሔር በሰው ፊት አያደላም አይደለም የሚለው መጽሐፍ ቅዱሳችን። ሁኔታዎች በጣም የሚያስቸግሩ፣ ኃላፊነቱ እጅግ ከባድ እየሆነ ቢመስለን ይህንን ነገር እንዴት አድርጌ አስተካክለዋለሁ፣ የቤተሰቤ ጉዳይ ከኔ አቅም በላይ ነው የምንል ከሆነ ማለት ነው። የመስሪያ ቤቴ ጉዳይ ከስራ ያለው ኃላፊነት የተሰጠኝ ከአቅሜ በላይ ነው የምንል ከሆነ በዚህ ቤተ ክርስቲያን እኔ ምን ማድረግ እንደሚገባኝ አላቅም፣ እግዚአብሔርን አገለግላለሁ ብዬ ወጥቼ ነበረ፣ ግን ህዝቡ እንደዚህ ነው እንደ እስራኤል ማለት ነው። ዛሬ ቀረበ ስንለው ነገ የሚርቅ ነው ብለን ከሆነ ማለት ነው እግዚአብሔር የሚለን እንደ መስማት የተሰጠን ልንሆን ይገባል። እግዚአብሔር ምን አለ? እግዚአብሔር ምን አለሽ? እግዚአብሔር ምን አለ? ምን ማድረግ እንደሚገባ ሳይነግረን ለስራው ያይልከንም እግዚአብሔር። ኃላፊነት አይሰጠንም እግዚአብሔር። ማድረግንም በእናንተ የሚሰራ እርሱ ነው አይደለም? መፈለግንም ማድረግንም በእናንተ የሚሰራ እርሱ ነው ተብሎ ነው የተጻፈ። በውስጣችን እግዚአብሔርን የማገልገል ፍላጎት ካለ ማድረግ የሚያስችል ደግሞ እግዚአብሔር ነው። ጸጋን የሚሰጥ እግዚአብሔር ነው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የእግዚአብሔር ቃል። በጥበባችን ብዛት ጌታን እናገለግላለን ብለን አስበን ከሆነ ሞኝነት ነው። የዓለምን ጥበብ ሞኝነት አድርጓልና እግዚአብሔር። እግዚአብሔር በሞኝነት የሚያምኑትን ሊያድን ነው የተገለጠው ጌታ ኢየሱስ ክርስቶስ ወደ እኛ የመጣው። ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ እኛን ያድናል ብሎ ማሰብ ሞኝነት ከሆነ እንግዲህ መዳን በዛ በሞኝነቱ መንገድ ለእኛ ሆኖልናል። ያ ሞኝነት ነው ጥበብ የለበትም ብለን የምንትል ከሆነ እግዚአብሔር ራሱን አይክድም። የታመነ ይሆናል፣ ታምኖ ይኖራል። ቃሉም እንደሚናገር እግዚአብሔርን ለምን እንዲህ አደረግ የሚለው ማንም የለም። ከታላቅነትና ከሀያልነት የተነሳ ግን እኛን ሊያድነን ወደደ፣ በዚህ መንገድ አደረገ። ሞኝነት በመሰለን መንገድ ማለት ነው። እንግዲህ እግዚአብሔር ለኢያሱ እምነትን እንደሰጠ፣ ለኢያሱ ጥበብን እንደሰጠ፣ ለኢያሱ ምሪትን እንደሰጠ ዛሬ ለእኔና ለእናንተም ሊሰጥ ታማኝ ነው። እኔና እናንተን ያንገላታ ግራ ያጋባ ነገር ዛሬ ምንድን ነው? ምንድን ነው? በሰላም ከተሻገሩ በኋላ እስራኤላውያን በቃ ምንም ፈጽሞ ምንም አይደርስባቸውም አልተባሉም። እንደውም ኢያሱ ውጊያ ገጥሟቸው ነበር አይደለም? በዚህ ክፍል እንደምናየው ለውጊያ ነበረ የተዘጋጁት የሚመስለው። እግዚአብሔር ጣልቃ ገብቶ የምታደርጉት በቀላሉ ነው፣ እኔ ነኝ የማሸንፍላችሁ፣ የእናንተ ድርሻ እኔን ታዛችሁ ግንቡን መዞር ነው፣ የኢያሪኮ ግንብ ይፈርሳል፣ እናንተ በቀጥታ ኃያላኑም ጽኑዋኑ ሁሉ ሰጥቻችኋለሁ፣ ታሸንፋላችሁ አላቸውና ገላገላቸው እንጂ መውረስ ካለ መዋጋት አለ። በመንፈሳዊ ህይወትም እንዲሁ ነው። ሰማያዊ የሆነውን ርስታችንን ለመውረስ በዚህ ምድር ላይ ስንኖር ውጊያ አለብን። ጸንተን ልንዋጋ ይገባል። የማወራው ስለ መንፈሳዊ ውጊያ ነው። በጸሎት የጠላትን ቀንበር ልንሰብር፣ ዘመዶቻችንን ነጻ ልናወጣ፣ ከዲያብሎስ እስራት የተፈቱ እንዲሆኑ እግዚአብሔርን እንዲያውቁ ይሄ ለእኔና ለእናንተ ኃላፊነት ተሰጥቶናል። በዙሪያችን ስላሉ ሰዎች የመጸለይ ኃላፊነት አለብን። ስለ ራሳችን ብቻ አይደለም። እኔና እናንተን እግዚአብሔር ሲጠራ ለዓላማው ነው። ኢያሱን ሲጠራው ለራሱ ዓላማ ነው። የዓላማው መጠቀሚያ በመሆን ግን ምንም እንኳን የሚያስጨንቅና የሚያስቸግር ቢሆን እግዚአብሔር ከእኛ ጋር ስለሚሆን መከናወንን ይሰጠናል። ለኢያሱ መከናወንን ይሰጠ ኢያሱን እሱ እግዚአብሔርን በመጀመሪያ እንዳዘዘው እርሱም በዛው አይነት ትውልዱን ሲያዝ እንመለከታለን። እምነት ሊኖረን ይገባል። እግዚአብሔር ጸጋውን ያብዛለን። እንግዲህ ልንፈታ ይገባል። በውስጣችን ያለውን እምነት እንዲያነሳሳልን እግዚአብሔር እንዲያነቃቃን በመንፈሱ ሁልጊዜ በጸሎት በፊቱ መቅረብ ይገባናል። በቃሉ መትጋት ይገባናል። ነገሮች ባይሳኩ ወደ ኋላ ልንል አይገባም። እምነታችንንም ልንጥል አይገባም። የእኛስ አምላክ የኔና የእናንተም አምላክ ነው። በተአምራት በፊታችን ወጥቶ ድልን ይሰጠናል። ድል ለእነርሱ የሰጠ አምላክ የእኛም አምላክ ነው። ለዘላለም ስሙ እየተባረከ ይሁን። እንጸልያለን። ያውና ኃያል የሆንክ የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። በዚህ ምድር ላይ ስንኖር የሚገጥመን ነገር አይነቱ ብዙ ነው። በሁሉም ውስጥ ግን አንተ ከኛ ጋር ስለምትሆን ስላለ መንፈስ ስለሚያረጋጋን አንተን እንድንሰማ ስለሚረዳን እግዚአብሔር ሆይ እናመሰግንሃለን። አንተ አባታችን ስለሆንክ፣ አንተ መሪያችን ስለሆንክ፣ አንተ ህይወታችን ቤዛና ጠበቃ ስለሆንክ እናመሰግንሃለን። በህይወት የምንኖረው ካንተ የተነሳ ነው። ክብር ላንተ ይሁን። እነሆ እንደ ቃል መኖር እንድንችል ጸጋህን አብዛልን በክርስቶስ ኢየሱስ ስም። እግዚአብሔር ይባርካችሁ። በሚቀጥለው ደግሞ በዚሁ አኳያ ለህይወት ተግዳሮት በሆኑ ነገር ውስጥ ስናል እንዴት በመንፈሳዊ ህይወት ማደግ እንችላለን በሚለው አርዕስት ተከታታይ እንማራለን። ለዛሬ የሆኑ ጌታ ይባርካችሁ።